ሰላም ጤና ስጥልኝ። ከአሜሪካ ድምጽ ዋሽንግተን ዲሲ ለማክሰኞ ጥቅምት 9/2014 ዓ.ም ምሽት መሰናዶ ጀመረ። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ ጋር በመሆን አብራችሁ የምዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
እንዴት በሚግድ መርጀ ተጎድ በሚግድ ተጎድ ካለና ምን ማድረግ ይቻላል ብለህ ሰጡኝ የሆነ ኪሊና ምናምን ሽሮፕና ኪሊና ሰጡኝ ያንን ይዤልቼ ልክ በሳምንቱ እሁድ ሞተች።
በሰሜን ኢትዮጵያ በአማራ ክልል የሚፈናቀሉ ሰዎች ቁጥር መጨመሩን አስመልክቶ ያጠናቀርነው ዘገባ ነው የዕለቱ አብይ ርዕስ አድርገናል። በሌላ በኩል በዩቲዩብ ላይ የጤና ርዕሰ ጉዳዮችን የሚያስተዋውቅ ወጣት ሐኪም ጋር ቆይታ አድርገናል።
በሽታዎች ላይ እኛ በመናምናቸው ደረጃ ማለት እኛው የሆነ በሽታ ሲኖር ላይ ተመራምሮ ያመጡታል ብለን በመናምነው ደረጃ እነሱ የኛ ችግር ላይ እንደማይመራመሩ የተረዳውበት አመት ነው።
የሰማችሁት ዶክተር ኪሩቤል ተስፋዬ ነው የምሽቱ እንግዳችን አድርገናል። ሙዚቃና ሌሎች ቴክኖሎጂ ነክ ርዕሰ ጉዳዮችንም ይዘናል። አብራችሁ እንድትቆዩ በድጋሚ እየጋበዝን አሁን ከዜናዎቹ ጋር ስመኝሽ የቆየ ተጠብቃችኋለች።
አመሰግናለሁ ኤደን። ከሱዳን ወታደሮች ጋር ያበሩ በሺዎች የሚቆጠሩ ተቃዋሚዎች ለሶስተኛ ቀን ከፕሬዝዳንቱ ቤተ መንግስት ውጪ ተቃውሞ ማሰማት መቀጠላቸውን ተከትሎ ተንታኞች በሲቪሊያን የሚመራውን ጊዜያዊ መንግስት ከስልጣኑ ሊያወርድ የሚችል አስጊ ሁኔታ መሆኑን በመግለጽ አስጠንቅቀዋል። የፖለቲካ ተንታኝ የሆኑት ሐሰን ሐጂ አሊ ለአሜሪካ ድምጽ እንደተናገሩት ረብሻው በመላው ሀገሪቱ እየተስፋፋ ባለበት በዚህ ወቅት የመንግስት አመራሮች ልዩነቱን ማጥበብና አለመግባባትን ማስወገድ የሚችሉበትን መንገድ መፈለግ እንዳለባቸው ተናግረዋል። አሊ እንደሚሉት ጠቅላይ ሚኒስትር አብደላ ሐምዶክ በተወሰነ መልኩ የስልጣን ሽግሽግ በማድረግ አዳዲስ ሚኒስትሮችን መሾም ወይም የካቢኔያቸውን ቁጥር በማስፋት የሚኒስትሮችን ቁጥር ማሳደግ ይኖርባቸዋል። የሱዳን የቀድሞ ፕሬዝዳንት ኦማር አልበሽር ከስልጣን ከተወገዱ እንደ አውሮፓውያን አቆጣጠር ከ2019 በኋላ ተቀናቃኞች አንድ ላይ በመሆን የመሰረቱት ጊዜያዊ መንግስት ስልጣን ከያዘ ወዲህ የፖለቲካ ፈተናዎች እየበረቱ መጥተዋል። ካርቱም ከሚገኘው ቤተ መንግስት ውጪ ተቀምጠው ተቃውሞ እያሰሙ ያሉት ተቃዋሚዎች ጥያቄያቸው አሁን ያለው መንግስት ፈርሶ ልምድ ባላቸው ባለሙያዎች እንዲተኩ የሚል ነው። በስድስት ጀልባዎች ተሳፍረው ከቱኒዚያና ከሊቢያ የተጓዙ ስደተኞች እሁድ ዕለት በጣሊያኗ ላምፔዱሳ ደሴት መድረሳቸው ተገለጸ። ሁለቱ ጀልባዎች ከሊቢያ፣ አራቱ ደግሞ ከቱኒዚያ የተነሱ መሆናቸውን የጣሊያን ፖሊሶች አረጋግጠዋል። ሜዲትራኒያን ባህር ላይ አደጋ ላይ ያሉ ጀልባዎችን እየተከታተለ የእርዳታ ጥሪ የሚያስተላልፈው አላርም ፎን የተባለ ዓለም አቀፍ በጎ ፈቃደኛ ቡድን 31 ሰዎች ያሳፈረው አንደኛው ጀልባ ቱኒዚያ ጠረፍ ላይ እንደሰጠመ ማመልክቷል። 7 ተሳፋሪዎች ተደርሶላቸው ህይወታቸው የተረፈ ሲሆን 2 ሰዎች ሰጥመዋል፣ 22 ደግሞ አልተገኙም። በተባበሩት መንግስታት የፍልሰተኞች ድርጅት IOM እንዳመለከተው በዚህ የአውሮፓ 2021 ዓ.ም ምረት ብቻ ከሰሜን አፍሪካ ተነስተው አውሮፓ ለመግባት በጀልባ የተሳፈሩ ከ1300 የሚበልጡ ፍልሰተኞች ህይወታቸውን አጥተዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR በበኩሉ ባለፈው የአውሮፓ 2020 ዓመተ ምህረት ባህሩን አቋርጠው ጣሊያን የደረሱት 34154 ፍልሰተኞች ሲሆኑ በንጽጽር ዘንድሮ 47932 ሰዎች መድረሳቸውን አመልክቷል። ሄይቲ ውስጥ 17 አሜሪካውያን ሚስዮናውያን በሽፍቶች መጠለፋቸውን ተከትሎ ሰራተኞች የሀገሪቱን የጸጥታ ሁኔታ በመቃወም ትላንት የስራ ማቆም አድርገዋል። የስራ ማቆም አድማውን ተከትሎም ዋና ከተማዋ ፖርቶ ፕሪንስ ጸጥ ብላ ዋለች ሲሆን ሰራተኞቹ ከቤታቸው ሳይወጡ ውለዋል። የዋይት ሃውስ ቤተ መንግስት በበኩሉ የተጠለፉትን ሚስዮናውያኑን ለማግኘትና ደህንነታቸው ተጠብቆ እንዲመለሱ ለማድረግ እየሰራ መሆኑን አስታውቋል። አስታውቋል። ሚስዮናውያኑ መጠለፋቸውን የገለጸው ስለ ጉዳዩ መረጃ ይደረሰው ሃይማኖታዊ ተቋም ባስተላለፈው መልእክት ሲሆን ጠለፋው የተካሄደው በሄቲ የጓለማውታን መኖሪያ ቤት ግንባታ ለመርዳት ስራ ላይ ሳሉ መሆኑን ነው መግለጫው የጠቆመው። ቀዳሚ ለት በተደረገው ጠለፋ 16 አሜሪካውያንና አንድ ካናዳዊ ተወስደዋል። ተቋሙ ዩናይትድ ስቴትስ ኦሃዮ ክፍለ ሀገር የሆነው ክርስቲያን ኤድ ሚኒስትሪስ የተባለው የበጎ አድራጎት ድርጅት ለሌሎች መሰል ተቋማት ባስተላለፈው ጥሪ ጠላፊዎቹ በአድራጎታቸው ተጸጽተው ንስሐ እንዲገቡ እንጸልይላቸው ሲል ተማጽኖ አቅርቧል። በቅርቡ ሄቲን የጎበኙ ከፍተኛ የዩናይትድ ስቴትስ መንግስት ባለስልጣናት የሀገሪቱ ፖሊሶች በወንበዴ ቡድኖች የሚፈጸሙ ጥቃቶችን ለመቆጣጠር እንዲችሉ ለመርዳት ተጨማሪ 15 ሚሊዮን ዶላር እንሰጣለን ሲሉ ቃል መግባታቸው ይታወሳል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
የጋቢና ቪኦኤ የማክሰኞ ምሽት ጥቅምት 9/2014 መሰናዶ ይቀጥላል። የምሽቱ ተረኛ አስተናጋጅ ኤደን ገረሙ ነኝ። አሁን ለዕለቱ አበይ ወዳደረግነው ርዕስ እንሻገር። በሰሜን ኢትዮጵያ እየተባባሰ በሄደው ግጭት ከአማራ ክልል የሚፈናቀሉ ሰዎች ቁጥር እየጨመረ መሄዱንና መጠለያዎችም ከአቅማቸው በላይ ሰዎችን መያዛቸውን የአካባቢው ባለስልጣናት ተናገሩ። እንዲሁም ህወሓት በተቆጣጠራቸው የአማራ አካባቢዎች የምግብ እጥረት ለሞት እየዳረገ መሆኑንና ሴቶችም የመደፈር ጥቃት እንደደረሰባቸው ጥቃቱን ሸሽቶ መጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ተናግረዋል። በሮይተርስ የተጠናቀረውን ዘገባ ስምኝሽ ቆየ እንደሚከተለው አጠናቅሯለች።
ሀብታም አከለ ከሶስት አመት ስጇ ሳባ የተረፋት ነገር ይህ በስልኳ ላይ ያለው ፎቶ ብቻ ነው። ህፃኗ ባለፈው ወር ቤተሰቦቿ ወደ መሃል አማራ ከመሰደዳቸው በፊት በምግብ እጥረት ህይወቷ አልፏል። ሀብታም የተረፈችላትን የዘጠኝ ወር ህፃን ታቅፋ ስለ ልጇ ህልፈት ለሮይተርስ እንዲህ ስትል ታስረዳለች።
በቃኛ የህፃናት የለንም የትልቅ ነው ምናምን ሲሉ እንደገና አረ ልጄ ልትሞትብኝ ነው በቃ እንደዚህ የምግብ እጥረት ነው ብሎኛል ሌላ ቦታ መስጃ ነበር እና ራሳቸው የምግብ መርዳት ብሎኛ ስላቸው በእግሯ ሞከሩላት፣ በእጇ ሞከሩ፣ በጭንቅላቷ ማሩ፣ በአፍንጫ ማሩ፣ አልተሳካላቸውም። ከዛ በቃ ይቺ ልጅ በምግብ መርዳት በምግብ ተጎድቻለች እና ምንም ማድረግ አይቻልም ብሎ ሰጡኝ። የሆነ ኪኒና ምናምን ሽሮፕ እና ኪኒና ሰጡኝ ሰጡኝ። ያንን ይዤ ሂጄ ልክ በሳምንቱ እሁድ ሞተች።
ሀብታም በሰሜን ኢትዮጵያ እየተካሄደ ያለውን ግጭት በመሸሽ ወደ ደሴ ከተማ ከተሰደዱ በሺዎች የሚቆጠሩ የአማራ ቤተሰቦች መካከል አንዷ ናት። የአካባቢው ባለስልጣናት እንደሚሉት ተፈናቃዮች ተደርድረው የሚተኙባቸው፣ የትምህርት ቤት ክፍሎች የሚገኙባቸው እጅግ የተጨናነቁት ጊዜያዊ መጠለያዎች አሁን አዲስ ባገረሸው ግጭት ምክንያት የበለጠ እየሞሉ ነው። በአማጺው ህወሓትና በማዕከላዊው የኢትዮጵያ መንግስት መካከል ግጭት የተቀሰቀሰው ባለፈው አመት ጥቅምት ሲሆን በሐምሌ ወር ህወሓት ከመንግስት ጎን ሲዋጋ ወደ ነበረው አጎራባቹ የአማራና የአፋር ክልሎች ገፍቶ ገብቷል። ይህ የትግራይ ወደፊት መግፋት በአማራ ይኖሩ የነበሩ ወደ 250 ሺህ የሚጠጉ ሰዎችን ቤት ንብረታቸውን ጥለው እንዲሰደዱ ማድረጉን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ድርጅት በመስከረም ወር አስታውቆ ነበር። ባለፈው ሳምንት የአየር ላይ ጥቃቶች መደረጋቸው ከተዘገበ በኋላ ሰኞ ዕለት ህወሓት አውጥቶት በነበረው መግለጫ የኢትዮጵያ ሰራዊት የትግራይ ተዋጊዎችን ከአማራ ክልል ለማስለቀቅ አዲስ ወታደራዊ ጥቃት ጀምሯል ሲል አስታውቆ ነበር። ሰራዊቱም ሆነ መንግስት በማጥቃት ዘመቻው ዙሪያ መረጃ እንዲሰጡ ለተደረገው ጥረት ምላሽ ባይሰጡም መከላከያ ሰራዊቱ በይፋዊው የፌስቡክ ገጹ ባወጣው መግለጫ በህወሓት ላይ ከሁሉም አቅጣጫ ጦርነት መክፈታቸውንና ሰራዊቱ ከፍተኛ ጉዳት እያደረሰ መሆኑን ገልጿል። የውጪ ሀገራት ተወካዮችም እንደ አዲስ ያገረሸው ግጭት 109 ሚሊዮን ህዝብ ያላትን ኢትዮጵያ ወደ የበለጠ አለመረጋጋት ሊከታትና በትግራይና በአካባቢው ክልሎች የተከሰተውን ረሃብ ሊያባብሰው ይችላል ሲሉ ስጋታቸውን እየገለጹ ነው። ሀብታም እንደምትለው ህወሓት በተቆጣጠራቸው አካባቢዎች ምግብ በብዛት ያልነበረ ሲሆን የትግራይ ተዋጊዎች በብዛት የማይገኙ መዳኒቶችን በስፍራው ካሉ መዳኒት ቤቶች ጠራርገው ወስደዋል። የህወሓት ቃል አቀባይ የሆኑት ጌታቸው ረዳ ለሮይተርስ ሲናገሩ የትግራይ ሰራዊት ለአካባቢው ሰው የሚያገለግሉ መዳኒት ቤቶችን አልዘረፉም ያሉ ሲሆን እንዲያውም ሀብታም ተኖርበት በነበረው አካባቢ የነበረውን የውሃ ጥረት ለማቃለል ጄነሬተር መትከላቸውን ገልጸዋል። በሰሜን ቆቦ የነበረው መኖሪያዋ በጦርነቱ ምክንያት ለጋዜጠኞች ዝግ በመሆኑና የስልክ አገልግሎትን በመቋረጡ ሮይተርስ ሀብታም ደረሱ ያለቻቸውን ሁኔታዎች በራሱ ማጣራት አልቻለም። በትግራይ በመቶዎችና በሺዎች የሚቆጠሩ ሰዎች ለረሃብ መጋለጣቸው ቢገለጽም የኢትዮጵያ መንግስት በጣም ጥቂት ምግብ የያዙ የጭነት መኪናዎች ብቻ እንዲገቡ መፍቀዱንና መዳኒትም ሆነ ነዳጅ እንዳይገባ መከልከሉን የተባበሩት መንግስታት ድርጅት ገልጿል። የኢትዮጵያ መንግስት በበኩሉ ይህንን ክስ አይቀበለውም። ሆስፒታሎች ለጤና እጅግ አስፈላጊ የሆኑ መዳኒቶች አልቆባቸዋል። በግጭቱ የሚሳተፉ ሁለቱም ወገኖች አንዱ ሌላኛውን ሰባዊ ልቂቶችን በማድረስ ይከሳሉ። ሮይተርስ ቀደም ሲል በትግራይ በጅምላ የተፈጸሙ አስገድዶ መድፈሮችን፣ የጅምላ ግድያዎችንና የአማራ ነዋሪዎች ህወሓት በተቆጣጠራቸው አካባቢዎች በትግራይ ሰዎች ደረሰብን ያሉትን ጥቃት ዘግቦ ነበር። ሁለቱም ወገኖች ግን ወንጀላዎቹን አይቀበሉም። በመጠለያ ጣቢያው ያገኘናት ሌላዋ ሴት በህወሓት ቁጥጥር ስር ባለ የአማራ አካባቢ ትግርኛ ተናጋሪ በሆኑ ታጣቂዎች መደፈሯን ለሮይተርስ ገልጻለች። ሰአዳ የ28 ዓመት ወጣት ስትሆን ከደሴ 80 ኪሎ ሜትር ርቀት ላይ በሚገኘው መርሳ ከተማ በነበረው መኖሪያ ቤቷ ውስጥ ጥቃት እንደደረሰባት ለሮይተርስ ተናግራለች። ትክክለኛ ቀኑን ባታስታውሰውም በነሐሴ መጨረሻ ላይ ጥቃቱ እንደደረሰባትም ገልጻለች።
እኛ እየተሰደድነው ልንሞትም ልንገልም ነው ተብለን ከበርሃን ይወጣኑና የፈለኩትን ማረግ እችላለሁ መግደልም እችላለሁ አለኝ። እንደዛ ብሎ ሲሄድ ጥይቱን ከኔ ላይ ሲደግን አለበለዚያ በቃ እገልሻለሁ ሲለኝ እሺ አልኩት። እሺ ገንዘብ አንጭ እሺ በቃ እኔ አንቺን እፈልጋለሁ አለኝ። እሺ በቃ ፈለከውን አርግ እሺ አልኩት እና ደፈረኝ። ከዛ በመቀጠል በመጨረሻም በቃ ነው ህይወቴን ከመጣሽ ያልኩት።
በደሴ ልዩ አጠቃላይ ሆስፒታል ህክምና እንደተደረገላት የሚያሳይ ካርድ አሳይታናለች። ሆኖም ሌላ ጥቃት እንዳይደርስባት በመፍራት ሮይተርስ ትክክለኛ ስሟን እንዳይጠቀም ጠይቃለች። ሮይተርስ ባጠናከረው በዚህ የቪዲዮ ዘገባ ላይ አስተያየት የሰጠው ሌላው ጥቃት የደረሰበት ግለሰብም እንዲህ ይላል።
የሞተው ሙቷን ያለውም ይሁን በአካላችንም ኖር ሙተናል። ምን ነው ያሉትን የተረፉትን ባወቁም አንደኛ አራብስቃል እስካሁን የሚበላ የለም። አንድ ነገር ሀጦሩ ቢስታቸው ሰምራ ቢፈጃቸው ልጆች አሉ። ጦሩ ቢስታቸው እስካሁን በራብ ያለቁ ልጆች አሉ። ምንም የለም። ዝግ ነው ገባም የለም ምንም የለም። ግዝ ስለሆነ
በሲቪሊያኖች ላይም ሆነ በግለሰቦች ላይ የደረሱ የመድፈር ጥቃቶች ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው የደሴ ሆስፒታል ጠቅላላ ሐኪም ልዑል መስፍን ለውጪ ጋዜጠኛ እምነት እንደሌላቸው በመግለጽ አስተያየት ለመስጠት ፈቃደኛ አልሆኑም። የመድፈር አደጋውን በተመለከተ ጥያቄ ቀረበላቸው የህወሓት ቃል አቀባይ አቶ ጌታቸው ማንኛውም ጥቃት የሚመረመር እንደሆነና የአንድ ሰው ተግባር በአጠቃላይ የትግራይ ኃይሎች ላይ ሊንጸባረቅ አይገባም ሲሉ ምላሽ ሰጥተዋል።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ መሰናዶ ነው። ዝግጅቶቻችንን በሬዲዮ ቴሌቪዥን መሰናዶ በቪኦኤ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ ድረገጽ ላይ እንዲሁም ኢትዮሳት በሳተላይት ታገኛችኋላችሁ። ወደ ተከታዩ ዘገባ እንሻገር። ዶክተር ኪሩቤል ተስፋዬ ከጅማ ዩኒቨርሲቲ በውስጥ ደዌ ስፔሻሊስትነት ከተመረቀ በኋላ ወደ ስፔን በማቅናት በባርሴሎና ዩኒቨርሲቲ በዓለም ላይ ዘርፉ አዲስ የሆነ ትራንስሌሽናል ሜዲሲን የተሰኘ የህክምና ምርምር አጥንቶ ትምህርቱን በመጨረስ በቅርቡ ወደ ሀገሩ ለመመለስ በዝግጅት ላይ ይገኛል። ዶክተር ኪሩቤል ያለፉት አንድ አመት ያህል ሐኪም ኪሩቤል የተሰኘ የዩቲዩብ ገጽ አማካኝነት የተለያዩ የጤና ርዕሰ ጉዳዮችን እንዲሁም ደግሞ የህይወት ክህሎት ዘርፎችን እያነሳ ሲያወያይ ቆይቷል። ከሐኪም ኪሩቤል ጋር ቆይታ አድርጌ ነበረ። ቆይታችን የውጭ ሀገር ኑሮ ምን ይመስላል ብዬ ለጠየቅኩት ጥያቄ ምላሽ ከሚሰጥበት ይጀምራል።
ያው ታቀደ ብዙ ሰው በኢትዮጵያ ትምህርት ወረቀት ወይ ኳሊፊኬሽን ዲግሪ እንትን ውጪ ትምህርት ፈልጎ መግባቱ ላይ ብዙ ክሊር የሆነ ኢንፎርሜሽን የለምና ከፍላጎት ያንስቶ ትምርቱን መፈለጉ ላይ ምናምን ሁሉ ነገር ራሴ ነኝ ያደረኩት ኤጀንሲ ምናምን ዳቤልኩኝምና ትምርቱን መፈለጉ በራሱ ራሱን የቻለ ኤክስፒሪየንስ ነበር። ምን ዶክመንት ያስፈልገኛል? ዲግሪውን ኦተንቲኬት ማረጉ፣ ይሄ ሪኮመንዴሽኖች ማጻፉ፣ እነዚህ አዳዲስ ነገሮች ናቸው ለኛ ዩኒቨርሲቲ ሰምተን ማናቆ ነገርና እሱ ማረጉ በራሱ ራሱን የቻለ ኤክስፒሪየንስ ነው። እዚህ ደግሞ ከመጣሽ በኋላ የትምህርት ስርዓቱ ይለያልና እሱ የራሱን የቻለ ነው። ስትኖሪ ደግሞ ራስን ችሎ መኖር እንደ ኢትዮጵያዊ ብዙ ያለመድነው ስራም አለ አይደል? ራስን ማስተዳደር አብሱሉ መብላቱ ነው። እሱን የቻለ ነው ከአካዳሚክ ነገሩ በተረፈ ማለት ነው። አካዳሚካሊ ግን በጣም ብዙ ነገር ያየሁበት አመት ነው። ከሁሉ በላይ ግን ያምን የነበረውን ምርምር የሚያደርጉ ሆስፒታሎች ነጮች ናቸው በብዛት የሚያደርጉት አይደለ? በሽታዎች ላይ እኛ በምናምናቸው ደረጃ ማለት እኛ አሁን የሆነ በሽታ ሲኖር ነጮች ተመራምረው ያመጡታል ብለን በምናምነው ደረጃ እነሱ የእኛ ችግር ላይ እንደማይመራመሩ የተረዳሁበት አመት ነው በትልቁ። እና ይሄ ነበር ኤክስፒሪየንስ የስባዩ ባጭር መስመር ስቋቸው።
ጥሩ ነገር አነሳ ይመስለኛል። እስቲ ምሳሌ ስጠኝ ለሱ።
ምሳሌ እነሱ እጅ ላይ የሚገኝ ብዙ አድቫንስድ የሆኑ የሜዲካል የላብራቶሪ ቴክኒኮች አሉ። ከእሱ ጋር ተያይዞ ነው በሽታው የሚመጣው ነው ይለያያል ነው ባጭሩ የበሽታዎቹ አይነት። እና ያንን ነገር ለእኛ ሀገር ስቶች እነሱ እጅ ያለውን ቴክኖሎጂ ለእኛ ሀገር ሁን ብለሽ ምርምር ብትሰሪበት ብዙ ለውጥ ያ እኛ ሀገር ለምሳሌ ፊስቱላ የሚባል ችግር አለ። ብዙ ሰው በኢትዮጵያ ባህለም ትልቅ ሆስፒታል የሚገኘው ኢትዮጵያ ውስጥ ነው አደለ? እሱ ለእኛ ችግር ነው። እሱ ግን አያውቁትም ብልሽ መሳሳት አይሆንብኝም እዚህ። ያንን ደግሞ ሶል ብለ ያደረግ የሚችል ያው ስቴም ሴል ብልሽ ያው ብሶ ሊረዳ ይችላል። ስቴም ሴል የሚባል አዳዲስ ቴክኖሎጂዎች አሉ አሁን የመጡ ከአራት አመት በፊት ነው የመጡ። እና እነሱን ነገሮች አሁን ለዛ ነገር ብትወስዱ እኛ ጋር ያንን ችግር ይፈተዋል። እኛ ግን ቁጭ ብለናል ደግሞ ያንን ችግር ይፈቱልናል እነሱ ብለን። እነሱ አሁን ያንን ቴክኖሎጂ የሚጠቀሙበት ኦርጋን ለመቀጠል፣ የተቃጠለ ሰው ለማሻል ወር ደግሞ ስኳር ታማሚ የሆኑ አልሰር ዴቨሎፕ ያደረገ ሰው እንደዚህ አይነት ሰው ለማከም ነው። ግን ያን ችግር ደግሞ ትሽ የኛ ትንሽ ይሄ ነገር ነች እና በጣም በትልቁ ሊፈታልን የሚችሉ ቴክኖሎጂዎች እጃቸው ላይ አሉ። በደንብ
መልካም። ብዙ ተማሪዎች ፒኤችዲ ወይም ደግሞ ሌላ አይነት ነገር ይቀጥላሉ። አንተ ግን ከመቀጠል ይልቅ መመለስን መርጠሃል። ለምን ያንን አደረግ?
ኢትዮጵያ ተመልሼ ነው መስራት የምፈልገው አንደኛ። ሁለተኛ እሱን ለማድረግ የሚያስችለኝ ነገር አላገኘውም እዚህ። ማለት የእነሱ በሽታዎች ላይ እየሰራውን እዚህ ፒኤችዲ መስራትና መቀጠሉም የኔ አላማይም አልነበረም። እና አንደኛ ለዛ ነው። ሁለተኛ ብዙም ሳላገለግል ነው ኢትዮጵያ ወደ ትምህርት ውስጥ የገባሁት እና ተመልሼ ማገልገሉ። ሁለተኛ ኮቪድም ጊዜ ላይ ሳላገለግል ያለፈው ትምህርት ላይ ሆኜ እና እሱንም ጊዜ እፈልገዋለሁ መመለሱን። እና በመጨረሻ ደግሞ የተረዳሁት ያንን እኔ የነበሩኝን የመጨረሻ ጥያቄዎች ለመፍታት የሚያደርገኝ ኢትዮጵያ ውስጥ ያለ የምርምር ተቋም መኖር አለበት። ያንን የተረዳሁት አንድ ሰው መማሩ ወደ የተወሰነ ሰው መማሩ ሳይሆን በትክክል የምርምር ተቋም የእኛን ችግሮች የምንፈታበት የምንመራመርበት ተቋም ያስፈልጋል። እሱ ደግሞ በዛ ደረጃ የለን። እሱ ተደማምሮ ነው እዚህ ፒኤችዲን ላለመቀጠል ያልኩት።
እንግዲህ በኮቪድ ጊዜ አላገለገልኩም ብለሃል፣ ግን በኮቪድ ወቅት ደግሞ ዩቱብ ላይ የራስህን ገጽ ፈጥረህ የተለያዩ መልእክቶችን ስታስተላልፍ ነበር። ከዛም በኋላ ቀጥለህበታል እና ይሄ የዩቲዩብ አላማ መመስረቱ ምን ነበረ?
የዩቲዩብ እንዳልሽው ይህን አመት ከምናምን በደንብ ዩቲዩብ ቪዲዮዎች እየሰራሁኝ እየለቀኩኝ ነበር። ያም የተወለደው እዚህ ሆኜ ትምህርት ላይ ሆኜ የእኛን ዜና የሞተውን ሰው ስታይ እሱ የሚወልብሽ ቁጭት አለ ለአገልግል የሚለው። ከዛ ግን ከጀመርኩት በኋላ አሁን ኮቪድ ምረገብ ካለ በኋላ ብዙ ነገር ተረድቻለሁ። በዋናነት ግን እየሰራው እንድቆየው ያደረገኝ እየለቀኩ እንድቆይ ያደረገኝ አንቺ በውጭ ሀገር እንደመሆንሽ የምትታዘቢው የማህበረሰቡ የጤና ንቃት አለ፣ የጤና እውቀት ንቃት አለ። ለምሳሌ መንገድ ላይ ውሃ እየጠጣ ውሃውን ቦትሉን ይዞ የሚሄድ ሰው ታያለሽ፣ ወረ የሚሮጥ ሰው ታያለሽ ጠዋት ተነስቶ። ወይ ደግሞ ስለ እንቅልፋቸው ማይንድ ፉል ነው ላይክ ይህን ዚያክ ሰዓት መተኛት አለብኝ ሲሉ ታያለሽ። እና እነዚህ ነገሮች የጤና እውቀት መጨመር የአንድ ማህበረሰብ መገለጫዎች ናቸው። ራስን ቴክኬር ማድረግ እና ብዙ ሰው ብዙ ነገር ማወቅ ይፈልጋል ስለ ጤና። እና እንዳየሽውም ቪዲዮቹ ላይ ኮቪድ ብቻ ነገር አይደለም፣ ስለ ሰልፍ ኬር ራስን ስለ መንከባከብ፣ ስለ ጤና፣ ስለ ትምህርት። ምክንያቱም ጤና ስንል በራሱ ሌሎቹም ዲፋይን እንዳደረገው የአካል የመንፈስ የማህበረሰብ ጤና ነው። ስለዚህ መንፈሳችን ጤነኛ መሆን አለበት፣ ማህበረሰባችን ጤነኛ መሆን አለበት፣ አካላችን ጤነኛ መሆን አለበት። እና እሱ ደግሞ ብዙ ፓኬጆች ስላሉት ሰውን ለማስተማር ዋንደኛ ደረጃ እና እኔ ደግሞ ፕሮሰሱንም እንጆይ አደረኩት እና ማቆም አይመስለኝም እየሰራሁት ነው።
አሁን እንግዲህ ወደ ሀገር ቤት ልትመለስ ነው። ስለዚህ ምንድነው እሱ ሐሳብህ?
ጥሩ ጥያቄ ነው። እኔንም እያሳሰበኛለ ጥያቄ ነው። እንደምታውቂው ኢትዮጵያ ውስጥ አሁን የሕክምና ባለሙያዎች በጣም ብዙ የስራ አጥ ባለሙያ አለ። ጓደኞቼ ራሱ ቤት የተቀመጡ ብዙ አሉ እና ለእኔ ጋራንቲድ የሆነ ፒኤችዲ ቦታን ትቶ መሄድ በጣም እንትን የሚጠይቅ ውሳኔ ነው የነበረው። እዛ በተለይ ስራ በማይጠብቅበት ሁኔታ ላይ አንደኛ ማድረግ የምፈልገው ትምህርቴን መግፋት እፈልጋለሁ። አሁን ደግሞ ከምርምሩ ደግሞ ወደ ሆስፒታል ተመልሼ ሆስፒታል ስፔሻሊቲ መግፋት እፈልጋለሁ። እሱንም ደግሞ ማድረግ የፈለግኩት ከተቻለ የተሻለ ሀገር ማለት በደንብ ደህና ትምህርት ማገኝበት ሀገር ነው። ለእሱ ደግሞ መፈተን ያለብኝ ፈተናዎች አሉ። ጊዜ የሚፈጁ አንድ አመት ቤቱ ታናሽ ልጅ ስለሆንኩ ማሳድገው የሚገፋው የሚደግፈው ሰውም ስለሌለ የመማር ነፃነቱ አለኝ በቤተሰቤ እና አሁን ሀሳቤም እንደዛ ነው። የመማር ትምህርቴን የመግፋት ነው። ኢትዮጵያ ሄጄ ፈተናዎች አሉ ገኝ መፈተን የሚችላቸው እነሱን ተረድኜ ደግሞ በውስጥ ደዌ መግፋት እፈልጋለሁ ትምህርቴን። ከዛ ግን ጎን ለጎን የማላቆመው በእርግጠኝነት እንዲሁም አሁንም በደንብ ኢንተረስት ዴቨሎፕ እያደረኩት ያለው ነገር ይሄ እንዳልሽ የቤቱ እና ከዛ ጋር ተገናኝቶ ያለ ሰዎችን ማስተማር የሚለው ነገር በመጽሐፍም ኦልሬዲ ጀመርኩት አለ። በዋናነት ደግሞ ኮርሶችን ለስኳር አሁን አንድ ሰው እርግዝና ሲሆን ለእርግዝና ኮርስ አለ የሚሰጥ እሱ ነው። አንድ ፈርስት ኤድ ታውቂያለሽ፣ ሁሉም ሰው መውሰድ ያለበት ኮርስ ነው እና ያ ትልቅ ጋፕ ነው ማግኘው በእኛ ላይ በተለይ እንደዛ እነሱ ነገሮች ዩቱብን እያሳደግኩኝ ይህን እያደረኩኝ ፈተና ተፈትኜ ደግሞ ለከፍተኛ ትምህርት ደግሞ መግፋት ነው ማስበው።
እሱ ሐኪም ኪሩቤል በጣም ነው የማመሰግነው። ያላነሳሁት ነገር ወይ መጨመር የምትፈልገው ነገር ካለ እባክህ።
አመሰግናለሁኝ እንግዳ ስላደረግሽኝ። ያው እኔ ሐኪም ኢትዮጵያዊ ወጣት ሐኪም አንድ ቦታ ላይ ቀርቦ ደግሞ ሳያነሳው ቢቀር በጣም የሚያሳፍር ነገር አለ በዚህ ሰዓት። አንደኛ ምንድን ነው የኢትዮጵያ ተማሪዎች ስራ አጥ፣ አሁን ሐኪሞች ስራ አጥ መሆን በመቶ በመቶ የሎጂስቲክ ወይም ደግሞ የነገሮችን የማቅረብ እና የማስተካከል ችግር ስለሆነ ማንም ይህም ፕሮግራም የሚሰማ ሰው የሚመለከተው አካል ካለ እባካችሁ እነዚህ ልጆች አሁን ያችንም የሀገር ተስፋ ናቸው። እነዚህ ልጆች እኔ አብሬ ተመራ ያሉ ብዙዎቻችን አንደኛ፣ ሁለተኛ፣ ሶስተኛ የምንወጣን ከልጅ ጀምሮ ያደግን እና ስፔሻል ትሪትመንት ይገባቸዋል ሳይሆን እንደ ሀገርም ተስፋ ትልቁ ነገር እኔም በራሴ አይደንቲፋይ ያደረኩት የችግሩ ምንጭ ሕክምና እንደሌላው ሙያ አይደለም። አንደኛ በዋናነት ምክንያቱም የሰው ልጅ ላይ ነው የሚሰራው። ስፔንም የሆነ እኔ አሁን ከዛ መጥ ስታንዳርድ አለ፣ የዓለም ስታንዳርድ አለ። ለምሳሌ ሆስፒታሎቻችንም ሶስተኛ ሆስፒታል ተርሸሪ ሆስፒታል መባል የማይገባ ሆስፒታል ከሆነ መባል የለበትም። አንድ ሐኪም ሐኪም መባል ከሌለበት መባል የለበትም። ስታንዳርድ ፈተናዎች አሉ፣ ስታንዳርድ ቼክሊስት አለ። አንድን ሆስፒታል ፕራይመሪ ሆስፒታል ስትዩ፣ ወይ ሰከንደሪ ሆስፒታል ስትዩ። ስለዚህ እኔ የምለው በሰዎቹም ላይ በፋሲሊቲዎቻችንም ላይ ያለውን ስታንዳርድ መመለስ ከቻልን ምክንያቱም ያንን ናሽናል ስናደርግ ብሔራዊ ያደረግ ነው ከዛም አልፈን አሁን ክልላዊ እያደረግ ነው የነዛን ነገሮች ስመስጠት እና ያንን ኮምፕሮማይዝ ስናደርግ ህዝቡም ይጎዳል ባለሙያውም ይጎዳል። እና እሱን እንደ አንድ ትልቅ የረዥም ጊዜ ቅድም ቢሆን እንደ ትልቅ ሶሉሽን የችግሩ መፍትሄ ነው ብዬ አምናለሁ።
ዶክተር ኪሩቤል ተስፋዬ ከጋቢና ቪኦኤ ጋር ስለነበረው ቆይታ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የሬዲዮ ቴሌቪዥን መሰናዶውን ይቀጥላል። ወደ ተከታዩ ዘገባ ደግሞ እንሻገር። ጉዳይ ኦን ከወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን የሚያገናኝ አውታር ነው። በዚህ አውታር ላይ መተግበሪያ ነው 15,000 የሚሆኑ ኢትዮጵያውያን ስራ ለመቀጠር እንደሚጠቀሙበትም መስራቾቹ ይናገራሉ። ሀብታሙ ስዩም መተግበሪያውን የሰራው ተቋም ኃላፊ ከሆኑት አቶ አለም አብርሃ ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ስሜ አለም አብርሃ ይባላል። የጉዳይ ኦንላይን ኤልኤልሲ ኩባንያ መስራችና ዋና ስራ አስኪያጅ ነኝ። የምገኘው በዚሁ በሰሜን አሜሪካ በቨርጂኒያ ነው።
ጉዳይ የተሰኘውን አገልግሎት ወይንም መተግበሪያ ለመጀመር ምክንያት የሆኗቸው ጉዳዮች ምንድን ናቸው?
እንግዲህ ጉዳይ እንደ መነሻ ሀሳብ የሆነው ኢትዮጵያ በምመላለስበት ወቅት ከማያቸው ነገሮች ተነስቼ ነው እና አንዳንድ ነገሮች ለዕለት ለዕለት ኑሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ወር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራተራውም ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋር በጣም ቀላል በሆነ ሐሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሐሳብ የተነሳ ነው።
የሰራችሁት መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩስ ነው የሥራ ግንኙነትን የሚያቀላጥፈው?
መተግበሪያው ስሙ ጉዳይ ኦን ነው። ፔሊንጉ GOODAYON ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን፣ የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ ወር የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሞያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን 6 ወር ሆነን አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፑሌሽን ምንድነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠንና አሁን ላይ ከ15000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ ተመዘገቡት ናቸው።
አለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝትም ብዛም ነው ይባላል። ይህን መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል?
በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅነው አይደለም የሆነው። ስለዚህ ምንድነው ያደረግነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህ ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጣጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደርጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው 6 ወር ውስጥ ቢያንስ ወደ 6-7 ጊዜ መተግበሪያውን አሻሽለነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈልገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው እዛ ላይ።
በጣም አመሰግናለሁ በድጋሚ አለም አብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኙ አገልግሎት ወይንም አውታር ስላብራራህልን ባድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልን።
እግዚአብሔር ይስጥልን። በጣም አመሰግናለሁ። ስሜ አለም
ጋቢና ዘይ እዚህ ላይ ተጠናቀቀ። አብራችሁ ስለነበራችሁ እናመሰግናለን። ደህና ደሩ።